ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛውን ክፍል መደበኛ ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። በመጽሐፍት ዓለም ፕሮግራማችን የሀበሻ ጀብዱ መጽሐፍ ትረካን ክፍል 9 አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል።
የወያኔ ጠቅላይ ሚኒስትር ተብዬ አብይ አህመድ በተወሰኑ ሚኒስትሮች ላይ ሹምሽር አድርጓል የተባለ ሲሆን ሐሙስ ለወያኔ ፓርላማ እንደሚያቀርብ ያገዛዙ የዜና ማዕከሎች እየገለጹ ይገኛሉ። የኮሙኒኬሽን ሚኒስትር የነበረው ነገሬ ሊንጮ፣ የመንግስት ልማት ድርጅቶች ሚኒስትር የነበረው ግርማ መንቴና የኢንዱስትሪያል ፓርክ ኮርፖሬሽን ኃላፊ ሲሳይ ገመቹ ወደ ኦሮሚያ አካባቢ አስተዳደር መስሪያ ቤት መዛወራቸው የተገለጸ ሲሆን በእነዚህ ቦታና በሌሎች ላይ አዳዲስ ተሿሚዎች ይመደባሉ ተብሏል። አባዱላ ገመዳም በሌላ ይተካል የሚል ዜና እየተሰራጨም ይገኛል። ይሁን እንጂ የወያኔ ቡድን በጥብቅ የሚፈልጋቸውና ለቡድኑ ስልጣንም ሆነ የኢኮኖሚ ጥቅም ቁልፍ የሆኑ ቦታዎች እንደማይለወጡ ይጠበቃል። ሰሞኑን የጣና በለስ የስኳር ፕሮጀክት ስራ የወያኔ የመዝረፊያ ተቋም ከሆነው ሜቴክ በሚል ምህጻረ ቃል ከሚጠራው ተቋም መነጠቁ የተዘገበ ሲሆን በአሁኑ ወቅት የዚህን ፕሮጀክት ስራ የውጭ ኩባንያዎች ተረክበው እንዲያካሂዱት ውይይት እየተካሄደ መሆኑን የዜና ምንጮች ገልጸዋል። ሰሞኑን የሥራ መልቀቂያ አስገብቷል የተባለው የወያኔ ነባር አባል በክንፈ ዳኛው የሚመራው የሜቴክ ተቋም የአባይ ግድብን ደን ለመመንጠር በሚል ከ2 ቢሊዮን ብር በላይ የህዝብ ገንዘብ የዘረፈና ያስቀረ መሆኑ የሚታወቅ ሲሆን ከተረከባቸው 10 የስኳር ፕሮጀክቶች ስራዎች ሌላ ከ71 ቢሊዮን ብር በላይ በሙስና የሰረቀ መሆኑም ተረጋግጧል። በሰሜን ተራሮች ብሔራዊ ፓርክ ያለው የደን ክልል ለሁለተኛ ጊዜ በሰዓት መያያዙን የአካባቢ ባለስልጣኖች ተናግረዋል። ማክሰኞ ሚያዝያ 7 ቀን ረፋዱ ላይ በሊማሊሞ ልዩ ስሙ ዙግሱግ በተባለው ቦታ የጀመረው ሰደድ እሳት በቁጥጥር ስር መዋል ያልተቻለ መሆኑን ለማወቅ ተችሏል። እሳቱን ለማጥፋት የአካባቢው ህዝብና የፓርኩ ሰራተኞች ቢረባረቡም ቦታው ገደላማ በመሆኑ እሳቱን የማጥፋቱ ስራ አስቸጋሪ ያደረገው መሆኑ ታውቋል። በዓለም የተፈጥሮ ቅርስነት የተመዘገበው የሰሜን ተራሮች በውስጡ የተለያዩ የዱር እንስሳትና አዋፍ እንዳሉበት ይታወቃል። ሂዩማን ራይትስ ዎች ሚያዝያ 9 ቀን ባወጣው መግለጫ በየአገራቸው የተጨናባቸውን አፈናና በደል በመሸሽ እንዲሁም የፖለቲካ ጥገኝነት ለመጠየቅ ወደ የመን የገቡ ኢትዮጵያውያን፣ ሶማሊያውያን ዜጎችና የኤርትራ ተወላጆች በየመን የጸጥታ ኃይሎች በገፍ ከመታሰራቸው በላይ በጠባቂዎችና በጸጥታ ኃይሎች ከፍተኛ የሆነ ድብደባና በሕይወታቸው ላይ ማስፈራሪያ እንደሚደርስባቸው እንዲሁም ሴቶች እንደሚደፈሩ ዘግቧል። ከዚህ በላይ ስደተኞቹ ገንዘብና ንብረታቸው እንዲሁም በተባበሩት መንግስታት ድርጅት ተቋሞች የተሰጣቸው መታወቂያና ሌሎች ሰነዶች እንደተወሰደባቸው ስደተኞቹ ለተቋሙ መግለጻቸውን ጠቅሷል። የተዘረዘሩትን በደሎች በስደተኞች ላይ የሚፈጽመው ደቡብ የመንን የሚያስተዳድረው የመንግስት አካል ብቻ ሳይሆን ዋና ከተማዋን ሰናና አካባቢዋን የሚቆጣጠረው በሁቲ አማጽያን የሚደገፈው የአስተዳደር አካል መሆኑ ተነግሯል። ለዛሬ ያለን ዜና በዚሁ ተጠናቀቀ።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ዦብሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት። ክፍል 9
ራስ ካሳ ከራስ ስዩም ጋር ከመከሩ በኋላ መቃዴ የሰፈረው ጦር ላይ ጥቃት ከመሰንዘራቸው በፊት ትክክለኛውን የጣሊያን ወታደር ቁጥር ማወቅ በመፈለጋቸው ብልጥና አሉ የሚሏቸውን ሹሞቻቸውን ለስለላ መላክ ጀመሩ። ሰላዮቻችን ወደ መቃዴ ሲጓዙ በአብዛኛው እንደ ተራ ባላገር ገበያተኛ ለብሰውና ያለምንም መሳሪያ የፍየል ግልገል ወይም ዶሮ ወይም የፍየል ቆዳ ይዘው ወደ መቃዴ ከተማ ገብተው ይመለሱ ነበር። ይሁንም እንጂ አንዳንድ ገበሬዎች ለሁለቱም ወገን ይሰልሉ ስለነበር ይሄንንም ጣሊያኖች ደርሰውበት ለመቀጣጫ ብዙ ሰው በመቃዴ አደባባይ ሰቀሉ ረሸኑ። እነዚህ ምስኪኖች ባህል ብዙዎቹ በእውነትም የሆነ ነገር ሽጠው እቃ ለመግዛት የወጡ ገበያተኞች ነበሩ። ጣሊያኖቹ በዚህ መልኩ ብዙ ኢትዮጵያውያን ገበሬዎች ቢፈጁም እኛ ሰላዮች ሳይበገሩ በየቀኑ ወዶ ገቦች ራስ ካሳፊት እየቀረቡ እድሉ እንዲሰጣቸው ይደምኑ ነበር። አንድ ቀን ማምሻው ላይ አንድ ሸምገል ያለና ጸጉሩን ያጎፈረ ረዘም ያለ ጢማም ሸበቶ ሽማግሌ ራስ ካሳፊት ቀርቦ ወደ መቃዴ ይልኩት ዘንድ ለመነ። ራስ ካሳ የሽማግሌውን ሁኔታ አይተው ደስ እንዲለው ብቻ ሲፈቅዱለት እንዲጠነቀቅና ጦሩ እንደሚፈልገው ጭምር አስጠንቅቀውና ሞራል ሰጥተው ላኩት። ይህ ሽማግሌ ወደ መቃዴ ጉዞ ሲጀምር ዶሮም ይሁን የፍየል ግልገል የፍየልም ቆዳ ምንም የሚሸጥ ነገር አልያዘም ነበር። በመትኩ ይህ ብልህ ሽማግሌ ሁለት አነስ ቢሉም ለሸክም የሚከብዱ ያልፈነዱ ቦምቦች ይዞ ጉዞውን ቀጥሎ በሁለተኛው ቀን በርካታ ጠቃሚ የሆኑ መረጃዎች ይዞ ተመለሰ። እኔም የወሬ ወሬ የሽሜውን ዝና ሰምቼ አይቅርብኝ አልኩና ያኔ ትኩሳት በነበረኝ ጊዜ ደጃዝማች አበራ ከለገሰኝ አረቄ ከሲጋራዎች ጋር ሽማግሌውን ጋብሼ አስደናቂውን ጉዞውን እንዴት እንደነበረ እንዲያጫውተኝ ለመንኩት። እውነት ለመናገር ሽሜው ሲያጫውቱኝ ሳቄን መቆጣጠር አልቻልኩም ነበር። ነገሩ እንዲህ ነው። ሽሜው ሁለቱም ቦምቦች በመያዝ ወደ አንድ የጦር ካምፕ ሄዱና አለቃችሁን አቅርቡልኝ ይሏቸዋል። የጣሊያን ወታደሮች የሚናገሩት ስላልገባቸው አስተርጓሚ ወዳለው አንድ መቶ አለቃ ይወስዷቸዋል። ሽማግሌው መቶ አለቃው ጋር ይቀርቡና ጌታዬ፣ ይኸውሎት ትላንት ወደ እርሻ ቦታዬ ስሄድ እነዚህ ሁለት ብረቶች ከማሳያ ውስጥ አገኘኋቸው። እንደ ጎረቤት ያባባል ከጣሊያን አውሮፕላኖች ቂጥ ስር ነው የወደቁት አሉ። እናም ይኸው እነሆ ይዤላችሁ መጥቻለሁና ተቀበሉኝ፣ ካሳም ይሰጠኝ ብለው ይለምናሉ። መቶ አለቃው በሽማግሌው ታሪክ እየሳቀና ቦምቦቹን ተቀብሎ ካሳውንም ሳይከፍላቸው ትከሻቸውን መታ መታ እያደረገ ከጣሪያ በላይ እየሳቀ ሽማግሌውን ያባረራቸዋል። ሽማግሌው በዚህ መልኩ ከአንዱ የጦር ሰፈር ወደ ሌላው እየዞሩ 100 አለቃ ብረቶችን ወስዶ ብሬን ሳይሰጥ አባረረኝ፣ ከጣሊያኑ ንጉሥ ዘንድ አቅርቡኝ እያሉ ሲከሱ ሁሉም ቦታ እየሳቁባቸውና እያላገጡባቸው ሲያበሯቸው ተመሳሳይ ታሪክ እያወሩ ተመሳሳይ መልስ እየገጠማቸው በመቃዴ ከተማና በአካባቢው ያለውን የጣሊያን ጦር አንድም ሳይቀር ሰልለው ተመለሱ። አዎ ድንቅና ብልህ ሽማግሌ መሆናቸው አስደስቶኝ እያደነኳቸው ምሽቱን ስንጫወት ቆይተን ውህዳዬ የነበረችውን አረቄ ተንጠፍጥፋ ስታልቅ ተለያየን። ለመጀመሪያ ጊዜ ራስ ካሳ ህዳር 16 ቀን የመጀመሪያ ልጃቸውን ደጃዝማች ወንድወሰንንና ደጃዝማች ጨቡዴን ከ10,000 ወታደሮች ጋር የአምባራዶምን ተራራ ጫፍ እንዲይዙ አዘው ላኳቸው። የሚገርመው ነገር የጣሊያን እውቅ ጀነራሎች ታሪክ የማይረሳው ታላቅ ስህተት የሰሩት አምባራዳምን የመሰለች ቁልፍ ቦታ የኢትዮጵያ ሰራዊት ሳይደርስ በፊት ቀድመው ያለመያዛቸው ነበር። የሁለቱ ደጃዝማቾች ጦር የጣሊያን ሰላይ አውሮፕላኖች እንዳያያቸው ሌሊቱን ጨለማን ተገናርገው ሲጓዙ አድረው ይነጋጋ ሲል አምባራዶም ደርሰው መሸጉ። ኢጣሊያና አውሮፓኖች ረፋዱ ላይ አምባራዶምን ሲዞሩ አረፋብደው በስተመጨረሻ የተሸከሙትን የቦምብ ጭነት በትንሿ የእንጣሎ ከተማ ላይ አራግፈው ወደ መቀሌ ተመለሱ። አምባራዶም ከባህር ወለል በላይ 2756 ሜትር ከፍታ ያላት የሁለቱም ወሳኝ መንገዶች ማለትም ወደ መሃል ሀገር ዘልቆ ለመግባት አምባላጌን አልፎ ወደ ሰቆጣ ለማለፍ የሚያስችሉ መንገዶችን መቆጣጠሪያ ብቸኛ አማካይ ቦታ ነበረች። ሆነም ቀረ ከሁለት ወር በኋላ አምባራዶምን ለመቆጣጠር ከራስ ሙሊጌታ ጦር ጋር ሁለት ሳምንት የፈጀ ከባድ ጦርነት ተደርጎበት የጣሊያን ጦር ምንጊዜም የማይረሳው ከፍተኛ ጉዳትና ሽንፈት ገጥሞታል። ዋናው የራስ ካሳ ጦር እስካሁን ከሰፈርንበት አይቦታ የጦር ሰፈር ሆኖ የራስ ሙሊጌታን መምጣት በትዕግስት ሲጠብቅ የጣሊያን ጦር ሌት ተቀን በመቀሌና አካባቢዋ ያለውን ጦር እያጠናከረ ከመቀሌ ወደ መሃል ሀገር የሚወስድ ጥርጊያ መንገድ በመስራት ላይ ነው። በዚህ መንገድ ተረጋ ስራ ላይ የተሰማሩት በአብዛኛው ኤርትራውያን ሲሆኑ የቀን ደሞዛቸው 1 ብር ተኩል ነበር። እዚህ ላይ የኢትዮጵያው ወታደር የወር ደሞዝ ማለት 1 ብር ጋር ስናወዳድረው በርካታ የትግራይ ተወላጆች ከጦራቸው እየጠፉ ለጣሊያኖች መንገድ ተረጋ መገበራቸው መግባታቸው ሲገርመን አይገባም። እነዚህ የትግራይ ልጆች ጥቂት ብሮች ካጠራቀሙ በኋላ ወደ ሽሞቻቸው በመመለስ በጦርነቱ ሙሉ በሙሉ በመሳተፍ ብቻ ሳይሆን ለራስ ካሳ በጣም ትልቅ ጠቀሜታ ያላቸው መረጃዎችን ይዘው ተመልሰዋል። ጣሊያኖች እንዲህ በቀላል ገንዘብ በርካታ የሰው ጉልበት ተጠቅመው መንገድ የመጥረጉን ስራ ገፍተውበት መቀሌ ብዙ ርቀው ሌት ተቀን እያሰሩ አልፎ አልፎ ቀን ላይ በብዙ ብረት ለበስ ተሽከርካሪዎች ሲዘዋወሩ ታይተዋል። ይህን የተገነዘቡት ሁለቱ ደጃዝማቾች ወንድወሰንና ጨቡዴ የመንገድ ስራውን ለማጨናገፍ ጥቃት ቢሰነዝሩም በቀላሉ ወደ ምሽጋቸው እንዲመለሱ በዘመናዊ መሳሪያ የታጠቀው የጣሊያን ልዩ ብርጌድ አስገድዷቸዋል። ምንም እንኳ ጦርነቱ ከተጀመረ ሁለት ወር ቢያልፍም እስካሁን እዚህም እዚያም ከሚከፈቱ አነስተኛ ተኩሶች በስተቀር የኢትዮጵያ ጦር ፊት ለፊት ከጠላት ጦር ጋር ገና አልገጠመም። የራስ ካሳ ዋናው ጦር በትዕግስት የራስ ሙሉጌታን ጦር እየጠበቀ ነው። በንጉሠ ነገሥቱ አስተዳደር የኢትዮጵያ ጦር ሚኒስትር የሆኑት ራስ ሙሉጌታ አዲስ አበባ 100 ሺህ ጦር በላይ ይዘው ከዛሬ ሁለት ወር በፊት ቢነሱም እንደምንሰማው ወሬ ከሳምንት በፊት ማይጨው ገብተዋል። እዚሁ ጋር ተያይዞ በሚናፈስ ወሬ ጦራቸው ማይጨው ከመድረሱ በፊት ወደ ቆቦ አካባቢ በራያዎች ጥቃት ደርሶበት እንደነበርና ከሁለት ቀን በላይ በፈጀው በዚህ በሁለት ወንድማማቾች መካከል በተደረገ ጦርነት በርካታ ሰው ከሁለቱም ወገን ማለቁንና ራያዎች በስተመጨረሻ መሸሻቸውንም ሰምተናል። ለነገሩ የኛም ዘላኗ የጦር ሰፈራችን በየቀኑ ማለት ይቻላል በትግራይ ሽፍቶች ሳትዘረፍ ያደረችበት ቀን የለም። ከመስታውሰውና ከባድ ደም ከፈሰሰበት ግጭት በእኛ የጦር ሰፈር ማለት ነው ህዳር 24 ቀን ሌሊት ነው። በዚሁ ወንድም የመግደል ጦርነት ከኛ ወገን 15 ወታደሮች ጦራችንንና ንብረታችንን ሲከላከሉ ሲወድቁ ከሽፍቶቹ ወገን ወደ 30 ገደማ በከንቱ ተገለዋል። የቁስለኞችን ቁጥር መርፌ ወጊው ዶክተራችንም የሚያቀው አይመስለኝም። አሳዛኝ ታሪክ ነውና ይቅር ቢያንስ እኔ ላስታውሰው አልፈልግም። ታህሳስ 1 ቀን ረፋዱ ላይ ከወደ አምባላጌ በኩል 4 አውሮፕላኖች ወደ መቀሌ እየተመለሱ ነው። በኋላ እንደሰማሁት እነዚህ 4 አውሮፕላኖች የንጉሠ ነገሥቱን ጦር ደሴ ላይ ደብድበው መመለሳቸው ነበር። ከሰዓት በኋላ ባለ 3 ሞተር አውሮፕላኖች አምባላጌን ዙሪያ መደብደብ ጀመሩ። ወትሮው የተለየ ነገር ቢኖር አውሮፕላኖቹ አሁን ትላልቅ ቦምቦች ስለሚጥሉ እንዳታው በሚያስነሳው እሩምታ የሚንቀጠቀጠው መሬት እኛ ድረስ ይሰማ ነበር። ማምሻው ላይ እታች ረባዳ ቦታ ላይ እንደ ጉንደን ሰራዊት መስመር ይዞ የሚርመሰመስ የኢትዮጵያ ጦር ተራራውን እየወጣ ወደኛ ሲዘልቅ አየሁ። ቀዳሚውና በደጃዝማች አውራሪስ የሚመራው ከጅማ የተነሳው የራስ ሙሉጌታ ጦር ነበር። ለቢቱም ሙሉ ሲጎርፍ ያደረው የራስ ሙሉጌታ ጦር ዝርክርኩ ይወጣ በጉዞ የደከመ ነበር። ሚቀጥሉት ሁለት ቀናትም የባላገሩ ጦር ከያጣጫው እየመጣ ይከላከል ነበር። በመጨረሻ ታህሳስ 3 ቀን ለረጅም ጊዜ ሲጠበቅ የነበረው የራስ ሙሉጌታ ጦርና እሳቸው ራስ ሙሉጌታም ደረሱ። የራስ ሙሉጌታ ወታደሮች ከኢትዮጵያ መንግስት ደሞዝ የሚከፈላቸው እውነተኞቹ የኢትዮጵያ ወታደሮች ነበሩ። ራስ ሙሉጌታ ከጦሩ ጋር በርከት ያሉ በቤልጅየም መኮንኖች የሰለጠኑ ወታደሮችም ነበሯቸው። ፈጣኖቹንም ባለ 20 ሚሜ የስዊትዘርላንድ ካምፓኒ ኦርሊዮን የሰራቸውን መካከለኛ መድፎች የታጠቀም ጦር ነበር። ይሁን እንጂ አብዛኛው የራስ ሙሉጌታ ጦር የታጠቀውን ባህላዊውን መሳሪያ ነበር። በሺዎች የሚቆጠሩ እጅና እግራቸውን ብቻ ይዘው የመጡም ነበሩ። ራስ ሙሉጌታ የተራራውን ምስራቃዊ ክፍል ይዘው ሰፈሩ። በዚህ በኩል ብዙም ሰው የማይጠቀምበት ከመቀሌ ወደ ደቡብ እስከ ደሴ ድረስ የሚወስድ መንገድ ነበረው። ከወር በላይ የራስ ሙሉጌታ ጦር በመንገድ ላይ እያለ ብዙ የሚናፈሱ አስደሳች ወሬዎች ነበሩ። እንደ ወሬው የራስ ሙሉጌታ ጦር በብዙ አውሮፓውያን መኮንኖች የሚመራና በርካታ የብሪታንያ የቀይ መስቀል ዶክተሮችም እንዳሉትና ሌላም ጥሩ ወሬዎች ጣፍጠው ይወሩለት ነበር። አሁን ራስ ሙሉጌታንና ጦራቸውን ሳይ ያቺ ወሬ እውነትም ወሬ ብቻ ነበረች። አንድም ዶክተር አብሯቸው የለም። መኮንኖች ከአንድ ኩባዊ ካፒቴን በስተቀር ማንም አልነበረም። ኩባዊው ካፒቴን አሌሳንድሮ ዴልቫል 30 ዓመት ቢሆነው ነው። የተወለደው አሜሪካን አገር ቴክሳስ አካባቢ ሲሆን እዚያ ቴክሳስ ውስጥ ሚሊተሪ አካዳሚ ገብቶ የተማረ ሲሆን እዚያው አካዳሚ እያለ ከአንድ የሜክሲኮ ጀነራል ልጅ ጋር ይወዳጅና ሜክሲኮ ውስጥ አብዮት ሲፈነዳ ጀነራሉን ከነ ልጃቸው አጅቦ ወደ ሜክሲኮ ይሄዳል። የሜክሲኮ አብዮት ሳይሳካ ቀርቶ ጀነራሉ ከነ ልጃቸው ወደ ሌላ የላቲን አሜሪካ አገር ሲሰደዱ ወጣቱ አሌሳንድሮ አጅቧቸው ተሰደደ። እሱም ሳይቆይ አሌሳንድሮ ኤኳዶር ውስጥ በተካሄደ አብዮት ይካፈላል። በዚሁ አብዮት ኤኳዶር ውስጥ በብዙ ጥይቶች ተመትቶ እንደቆሰለ ይማረካል። አሌሳንድሮ ከኤኳዶር መንግስት ምህረት ያገኝና ወደ ኩባ ይሄዳል። ይኸው ወጣት ካፒቴን ኩባ ውስጥ በተፈጸመ ወታደራዊ እንቅስቃሴ ይሳተፍና ተይዞ ሞት ይፈረድበታል። በእስር ላይ ያለ ዘበኞችን ጉቦ ከፍሎ አሳምኖ እንደ አንድ የእንግሊዝ መኮንን ልብስ ለብሶ በአንድ ወደ እንግሊዝ አገር በሚያመራ መርከብ ተሳፍሮ እንግሊዝ አገር ይገባል። ከጥቂት ወራት በፊት ለንደን ኢትዮጵያ ኤምባሲ ቀርቦ ለንጉሠ ነገሥቱ ጦር ያገለግል ዘንድ ጠየቀ። ጥያቄው አዎንታዊ መልስ አግኝቶ እነሆ ዛሬ የራስ ሙሉጌታ የጦር አማካሪ ሆኖ ከአጠገቤ ቆሟል። በነጋታው ረፋዱ ላይ ራስ ስዩም መንገሻ ከትልልቆቹ ሹሞቻቸው ጋር ሰፈር ደረሱ። በራስ ካሳ እንግዳ መቀበያ ድንኳን ለመጀመሪያ ጊዜ ሶስቱ ከፍተኛ ባለስልጣኖች ለምክር ወደ ድንኳኗ ሳሎን ገቡ። ሶስቱም ያልነገሱ ነገስታት ከፍ ብሎ በተዘጋጀ መድረክ ላይ ውዱ የፋርስ አበባ ምንጣፍ ተነጥፎላቸው መሃል ላይ የሰሜኑ ጦር ጠቅላይ አዛዥ ራስ ካሳ ሲቀመጡ፣ ከቀኛቸው ወገን ራስ ስዩም መንገሻ የአጼ ዮሐንስ የልጅ ልጅ፣ በስተግራቸው ሸበተው ሽማግሌ ራስ ሙሉጌታ የኢትዮጵያ የጦር ሚኒስትር ተቀመጡ። ለነዚህ ያልነገሱ ሶስት ነገስታት እግራቸው ስር የአበባ ምንጣፍ ተነጥፎላቸው አሉ የተባሉ ከፍተኛ መኳንንትና የጦር አበጋዞች እንደየደረጃቸው በስልጣን ተዋረድ ተቀምጣዋል። ናልባትም በኢትዮጵያ ታሪክ ለመጀመሪያ ጊዜ ይመስላል እንዲህ አይነት ከፍተኛ ባለስልጣኖች ባንዲት ድንኳን ውስጥ ሲሰበሰቡ። አዎ፣ በዚህ ድንኳን ውስጥ ደጃዝማች ኃይሉ ከበደ የዋግሹም የከበደ ልጅና ወራሽ የአጤ ቴዎድሮስ የልጅ ልጅ ደጃዝማች አውራሪስ የጅማው ደጃዝማች አበራ የተላሌውና ታላቅ ወንድሙ ደጃዝማች ወንድ ወሰንና ሌሎችም በርካታ ደጃዝማቾች፣ ታውራሪዎች፣ ቀኛዝማቾች፣ ግራዝማቾችና ሌሎች ሹሞች ሁሉ ተሰብስበዋል። የራስ ካሳ አልፈኛ አስከልካይ ለዛሬው ቀን ክብር የሚገባውን ልብሱን ከሳጥኑ አውጥቶ እንደተጨማደደች ለብሶ በዚያች ድንኳን ውስጥ ያሉት ሹማምንት በትክክል በደረጃቸው መቀመጣቸውንና እንደማዕረጋቸውና እንደአካባቢያቸው ወግ የተለያየ ቀለም ባላቸው ራፊ ጨርቅ እየተሸፈነ የሚታደላቸው ጠጅ መዳረሱን ይቆጣጠራል። ወታደራዊ ምክር ለረጅም ሰዓት ተካሂዶ በመጨረሻ አንድ ውሳኔ ላይ ተደረሰ። እያንዳንዱ ሹም ተራው ሲደርስ እየተነሳ ጣሊያንን ጦር እንዴት ገጥሞ ማሸነፍ እንዳለበት የነደፈውን እቅድ አስረዳ። በመጨረሻ ደጃዝማች አበራና ደጃዝማች ኃይሉ ከበደ ያቀረቡት ሐሳብ ብዙ ካከራከረና ሌላ ብዙ ነገሮች ከተጨመሩበት በኋላ 100% ባንድ ድምጽ ጸደቀ። ይህ ፕላን ከወታደራዊ ስትራቴጂክ አንጻር መጥፎ አይደለም፣ ተግባራዊ ማድረግም ይቻላል። በዚሁ እቅድ መሰረት ራስ ሙሉጌታ ከመቀሌ በስተምስራቅ ያለውን ቦታ እንዲይዝ፣ ራስ ካሳና ራስ ስዩም በህብረት የአምባራዶምን ተራራ ይዘው ወደ ተንቤን እንዲገፉና የመቀሌን ዙሪያ ከቦ በገራልታ ያሉ ሁሉንም መንገዶች ዘግቶ ይዞ የጣሊያን ሰራዊት ምንም አይነት ስንቅና ትጥቅ እንዳያገኝ ማድረግ ነበር። በየቀኑ ወደ ጦር ሰፈራችን በቡድን በቡድን እየሆኑ የኤርትራ ተወላጅ የገበሬ ወታደሮች ይጎርፋሉ። እነዚህ ወታደሮች በሰላሙ ጊዜ ኤርትራ ውስጥ ውትድርና ገብተው ዛሬ ጦርነት ሲጀመር የጣሊያንን ጦር እየከዱ ከነጥጥቃቸው በምኒልክ እየማሉ ከወንድሞቻቸው ጋር ይቀላቀላሉ። እነዚህ ውድ የኤርትራ ልጆች የኢትዮጵያው ጦር በሚቀጥሉት 5 ወራት ከጠላት ጋር ገጥሞ ድል በመታባቸው የጦር አውድማዎች ሁሉ ተሳትፈው ጀግንነታቸውን አስመስክረዋል። የጣሊያን ጥቁር ሸሚዝ ለባሽ የጦር መኮንኖች በውጊያ ላይ በመጀመሪያው ረድፍ ኤርትራውያንን አሰልፎ አስተማማኝ በሆነ ርቀት ይከተሉ ነበር። ኤርትራውያን ታዲያ ሁሌም ከኢትዮጵያው ጦር ጋር በገጠሙ ጊዜ ወይ ፈጽሞ አይተኩሱም አሊያም ሆን ብለው ወደ ሰማይ እየተኮሱ ከወንድሞቻቸው ጋር ይቀላቀሉ ነበር። ኢትዮጵያውያንም ኤርትራውያንን ትጥቅ ለማስፈታት ጊዜ ሳይፈጁ አልፈው የጣሊያኑን ጦር ይገጥሙ ነበር። በዚህ ሁኔታ የሚደነግጠው የጣሊያን ጦር ብዙም ሳይታኮስ ይሸሽ ነበር። ኤርትራውያን በሚበዙበት የጣሊያን ክፍለ ጦሮች ብዙ ጊዜ ብጥብጥ ይነሳ ነበር። በአብዛኛው ኤርትራውያን ጣሊያኖቹን አለቆቻቸውን ረሽነው ከነሙሉ ትጥቃቸው ወደ ኢትዮጵያውያን ወንድሞቻቸው ወገን የሚገቡበት ጊዜ ትንሽ አልነበረም። በጦር ሰፈራችን እነዚህን ኤርትራውያን ለመቀበል በየቀኑ ድግስ ብቻ ነበር። ኤርትራውያን በየምኒልክ ስም እየማሉ በተለያዩ ደጃዝማቾችና ፊታውራሪዎች ስር ይመደቡ ነበር። አልፎ አልፎም ራስ ካሳ ሹመት እየሰጡ የራሳቸውን ጦር እንዲመሩም ያደርጉ ነበር። ጣሊያን የቅኝ ግዛት አስተዳደሮች በእነዚህ ኤርትራውያን ላይ ከፍተኛ የሚሉትን እርምጃ ሁሉ ይወስዱ ነበር። ወደ ኢትዮጵያ የከዳ ወጣት ቤተሰቦችን ንብረት ይወርሳሉ። ንብረትም ከሌላቸው ያስሯቸው ነበር። አልፎ አልፎም ለመቀጣጫ ወጣቶችን ሰብስበው ይረሽኑ ነበር። ይሄ የጣሊያኖች ጭካኔ ውድ የኤርትራን ልጆች ግን ወደ ኋላ አላስበረገጋቸውም። በየጊዜው ይጎርፉ ነበር።
ምዕራፍ 20 የጣሊያኖች ብቀላ።
የጣሊያንና የኢትዮጵያ ጦርነት ጦርነት በኢትዮጵያ የዓለም ጋዜጦች ለአንባቢዎቻቸው የሚያጎርሱት በመጀመሪያው ገጾቻቸው ላይ በትልቁ የሚጽፏቸው የዕለት ተዕለት ርዕሰ ዜናዎች ነበሩ። ግን በእውነት ይሄ ጦርነት ነበር? በፍጹም ይህንን ጦርነት ነው ብሎ ማመን አይቻልም። ሙሶሎኒ የጦርነት ትዕዛዝ ሳያውጅ የነጻን አገር ድንበር ጥሶ በማን አለብኝነት በአውሮፕላን ቦምብ ህዝብን የሚጨርስ ወታደር ጦርነት ላይ ነኝ ሊል አይችልም። እንዲህ አይነት ወታደሮች ቅጥር ነፍሰ ገዳዮች እንጂ ወታደሮች ሊባሉ አይገባቸውም። ጀግናው የኢትዮጵያ ልጅ ቤት ባፈራው መሳሪያ ጋሻና ጦሩን ታጥቆ ጎራዴውን መዞ የቦምብ ናዳ እየወረደበት የአገሩን ድንበር ለማስከበርና ውዷን ነጻነቱን ላለማጣት የዕለት ተግባሩን ለሽማግሌዎችና ለሴቶች ትቶ ተራራ ወጥቶ ገደል ወርዶ በብዙ ሸንተረሮች አልፎ ብዙ ወንዞችን ተሻግሮ ይኸው እዚህ ደርሷል። ህዳር 29 ቀን 1928 ዓመተ ምህረት ከረፋዱ ጀምሮ እስከ ማምሻው ድረስ ከሩቅ በየተወሰኑ ደቂቃዎች ያለማቋረጥ ፍንዳታዎች ይሰማሉ። አሁን ኢትዮጵያውያን የጣሊያን የሞት ቆርቆሮዎች የሚጥሉትን ቦምቦች ፍንዳታ ስለተላመዱት እንዲህ ከሩቁ የምንሰማውን ፍንዳታ ከቁም ነገር የሚቆጥር ሰው አልነበረም። ገና ትናንት ነበር ራስ ካሳ ስለ ሁኔታው አስተማማኝ መረጃ የደረሳቸው። የጣሊያን መድፈኛ ጦር ከጦርነት ስልት አንጻር ምንም አይነት ጥቅም የሌላትን ከጊቫ ወንዝ አጠገብ ያለችውን የደብሪን ከተማ ይደበድባል። ከ150 በላይ የመድፍ ጥይት ያረፈባት ደብሪ ዱቄት ከመሆኗም በላይ ከከተማዋ በጊዜ መውጣት ያልቻሉ አዛውንት ሴቶችና ሕፃናትም መቀበሪያ ቦታ ሆነች። ጣሊያኖች ይህንን ፍጹም ግፍ የተሞላበት አረመኔያዊ ድርጊት እንዲፈጽሙ ምን እንዳስገደዳቸው ማንም ሰው አያውቅም። ምናልባት የፋሽስቱ ጦር አለቃ ይህን ሲያዝ ምን እንደሚሰራ ራሱም አያውቅ ይሆናል። በሁለተኛው ቀን አንድ ቀጠን ያለ ወጣት የትግራይ ልጅ 30 ከሚሆኑ ተከታዮቹ ጋር ወደ ጦር ሰፈራችን መጣ። የዚህ ወጣት ጎበዝ ተከታዮች አንድ አሮጌና አንድ የዘመኑን መሳሪያ ከመታጠቃቸውም በላይ በርከት ያሉ መትረየሶችም ይዘው በ80 አህዮች የተለያዩ መሳሪያዎችና የጦር ቁሳቁሶች ጭነው ነበር። ይህንኑ ወጣት ሹም ወደ ድንኳኔ ጋብዤው ጠጅ ቀድቼለት ታሪኩን አጫወተኝ። ይሄ ወጣት ሹም ከተከታዮቹ ጋር ከወር በፊት የጣሊያንን ጦር ሲከታተሉ አልፎ አልፎም ኤርትራ ግዛት ውስጥ እየገቡ በጠላት ላይ ጉዳት ለማድረስ ሲሞክሩም ሳይሆንላቸው እየቀረ እንዲሁ ተራራውን ተገን እያደረጉ አመቺ ሁኔታዎችን ሲጠባበቁ 10 ቀን በፊት ወደ ኤርትራ ድንበር አካባቢ ከዋናው የጣሊያን ጦር 150 ኪሎ ሜትር ርቆ ወደ ኢንጢቾ በሚወስደው መንገድ አፋፍ ላይ መሽጎ ሳለ እታች በቆላው ውስጥ በጠባቧ ሸለቆ የጣሊያን ጦር ሲርመሰመስ ያስተውልና ጣሊያኖቹ ተጠቃለው ወደ ሸለቆው መንገድ መግባታቸውን ካረጋገጠ በኋላ ለውጊያ ተከታዮቹን ያዛል። ምንም እንኳ ጦራቸው ጥቃት ከሚሰነዝርባቸው የኢትዮጵያ ጦር በመቶ እጥፍ ቢበልጥምና ዘመናዊ መሳሪያ የታጠቀ ቢሆንም እንዲህ በድንገት ሳያስቡት ለዚያውም ከጦር ግንባር እንዲህ ብዙ ርቀው መጠቃታቸው አስበርግጓቸው ነፍሴ ላውጪኝ የታጠቁትን ትለው ይሸሻሉ። እናም እነሆ ይሄ ብልህ ወጣት የጣሊያን ወታደሮች በዚህ ሸለቆ ጥለዋት የሸሹትን መሳሪያዎች በ80 አህያ ጭኖ መጥቶ በጀግና ወግ በራስ ካሳ ፊት ቀርቦ ተሹሟል። እንዲሁም ታህሳስ 3 ቀን ከወደ መቀሌ አካባቢ ቀኑን ሙሉ የመድፍ ተኩሶችን ሰማለን። ማምሻው ላይ የኛ ወታደሮች በርከት ያሉ ኤርትራውያን የጣሊያን ወታደሮች የጣሊያኖችን ወታደራዊ ልብስ እንደለበሱ ይዘው ቀረቡ። ከነዚህ የኤርትራ ልጆች አፍ እንደሰማሁት አንድ ኤርትራውያን የበዙበት ክፍለ ጦር ያመጸና አለቆቹን ገሎ ከነሙሉ ትጥቁ ወደ ኢትዮጵያ ጦር ሊገባ ሲዘጋጅ ለማላቸው ከጂኖሮ ነገሩን መቀሌ ላሉ የጣሊያን ከፍተኛ ሹማምንት ያደርሳል። ጣሊያኖች ጥቁር ሸሚዝ ለባሽ መድፈኛ ጦራቸውን ልከው አመጸኛውን ጦር በአስተማማኝ ርቀት ደበደቡት። ያመጸው የኤርትራ ተወላጆች ጦር ቀኑን ሙሉ በመከላከል ሲታኮስሎ ማምሻው ላይ ተረታ። እጅ የሰጡትን የኤርትራ ልጆች ያለምንም ወታደራዊ ፍርድ ረሸኗቸው። እነዚህም ራስ ካሳ ፊት የቀረቡት ኤርትራውያን ነፍሳቸውን ያተረፉት ያመጸው ጦር አባል ሲሆኑ እነሆ ራስ ካሳ ፊት ቀርበው ከኢትዮጵያውያን ወንድሞቻቸው ጎን ሆነው የጠላትን ጦር ገጥመው በግፍ የተረሸኑትን ወንድሞቻቸውን ደም ይከፍሉ ዘንድ በምኒልክ ስም የሚለምኑ ናቸው። እንዲህ አይነት ዜናዎችን ግን ጣሊያኖች በሚለፍፉት የጦርነት ፕሮፓጋንዳዎች ውስጥ አያስገቧቸውም ነበር። ምዕራፍ 21 በነጋሪት ድምጽ። ጣሊያኖች መቀሌን በያዙ ሰሞን ጥቂት ጦራቸውን ወደ ተንቤን ልከው ያለምንም ውጊያ ተንቤንን ሲይዙ ለዓለም ሕዝብ የኢትዮጵያ ሕዝብ ሰራዊታችንን በደስታና በእልልታ ተቀብሎታል ብለው ለፍፈዋል። ጣሊያኖች በተንቤን ላሉ ሹሞች ሙሉ ሥልጣናቸውን ትተው እንደ ወትሮው እንደ ሰላሙ ጊዜ አገር እንዲያስተዳድሩ ስለተዋቸው በተንቤን ምንም እንዳልተፈጠረ ሕይወት ቀጥሎ ነበር። ማርሻል ባዶሊዮ ማለትም ደካማውን ማርሻል ደቦኖን የተካው የፋሽስቱ ጦር ጠቅላይ አዛዥ ተንቤን በጣሊያን እጅ እንደወደቀች ፍጹም እርግጠኛ ነበር። ለዚያም ነበር በተንቤን የነበረውን ጠንካራውን ጦሩን አንስቶ የመቀሌን ዙሪያ አጠናክሮ በጀነራል ጃቪያኖ የሚመራውን ጦር ከእንዳ ሚካኤል አስነስቶ ወደ ተንቤን የላከው። ይህ በእንዲህ እንዳለ ሦስተኛው የኢትዮጵያ ሰራዊት ሰሜኑ ጦር ግንባር ደረሰ። የራስ ምሩ ጦር ተከዜን ተሻግሮ ከደጃዝማች አያሌው ብሩ ጦር ጋር ተቀላቅሎ ከአክሱም እስከ አድዋ ባለው ግዛት ውስጥ ያለውን የጣሊያን ጦር አስጨንቀው ያርበደብዱት ጀመር። በዚህ የተነሳ ባዶሊዮ የጀነራል ጃቪያኖን ጦር ከተንቤን አንስቶ ለሁለተኛው የጣሊያን ክፍለ ጦር ደጀን እንዲሆንለት አስቦ ወደ እንዳ ሚካኤል መለሰው። በዚህ መልኩ ማርሻል ባዶሊዮ በተንቤን 4 ሻለቃ ጦር ከጥቂት ታንኮች ጋር ብቻ ነበር የተዋው። ማርሻል ባዶሊዮ የተንቤኑን ትክክለኛና እውነተኛ ሁኔታ የተገነዘበው አይመስልም። የተንቤን ሹሞች ያለምንም ውጊያ ሰራዊቱን የተቀበሉት አቅማቸውን ገምተው የኢትዮጵያ ሰራዊት ተንቤን እስኪደርስ ድረስ ብቻ ነበር። ህዳር 30 ቀን ራስ ካሳ ከራስ ስዩም ጋር ተማክረው ደጃዝማች ኃይሉ ከበደን ወደ ተንቤን በመላክ ከተንቤኑ ገሽ ከደጃዝማች አማረ ጋር ከአቢያዲ በስተጀርባ ያለውን አለታማ ተራራ እንዲይዝ አዘዙት። በዚህ መሃል ታህሳስ 5 ቀን ደጃዝማች ወንደሰን ከአቢያቶ ተነስቶ ወደ አምባራዶም ጨለማን ተገና አድርጎ በመጓዝ ከደጃዝማች ጨቡዴ የጭልጋው ገዥግና ከደጃዝማች አድማሱ ጦር ጋር ሊነጋጋ ሲል ተቀላቅሎ ገና በወጉ እንኳን ሳይመሽግ የጣሊያን አውሮፕላኖች መጥተው በቦምብ ደበደቡት። የጣሊያን ጦር ወረድ ብሎ ከአቢያዲ ከተማ አጠገብ ሰፍሮ ነበር። የእኛም ጦር በየጊዜው በአምባራዶም ጦሩን አጠናክሯል። እንዲሁ በየቀኑ ጨለማን ተገን እያደረገ ወደ ተንቤን የሚዘልቀውን የኢትዮጵያን ሰራዊት የጣሊያን ሰላይ አውሮፕላኖች አይተውት ኖሮ ለአንድ ሰዓት ያህል 7 ባለ 3 ሞተር ትልልቅ አውሮፕላኖች በትላልቅ ቦምቦች ደበደቡት። በዚህ ምክንያት ማርሻል ባዶሪዮ ወደ አቢያዲ 7 ሻለቃ ጦር ከብዙ ታንኮችና ብረት ደበስ ተሽከርካሪዎች ጋር ላከ። ባዶሪዮ የላከው 7 ሻለቃ ጦር አቢያዲ ከመድረሱ በፊት ታሳስ 8 ቀን ከ10 ሰዓት በላይ በፈጀው ጊያ ጣሊያኖች መሸነፍ ብቻ ሳይሆን እስካሁን ይዘውት የነበረውን አምባሳደር ይለቀው ወደ አቢያዲ መሸሽ ተገደዋል። ጣሊያን ጸለሪን ለማስመለስ ከፍተኛ ውጊያ ያደርገም እስካሁን በእጁ የነበረውን አቢያዲን በሽንፈት ለቆ ወደ ወረዩ ማፈግፈግ ተገደዋል። በዚያ የነበረው ሰራዊታችን ዋናው የራስ ካሳ ጦር እስከደረሰበት ቀን ድረስ አቢያዲን በታላቅ ወኔ እየተዋጋ በደሙ በእጁ አቆይቶታል። በዚህ ጦርነት የተካፈለ አንድ ኢትዮጵያዊ ወታደር ኋላ ላይ እንዳጫወተኝ ጣሊያኖች አምባሳደሩን መልሶ ለመያዝ በከባድ መትረየሶች እየታገዙ ከሰማይ የአውሮፕላን ቦምቦች እንደናዜ ዝናብ ያወርዱባቸውም ኢትዮጵያውያን ወታደሮች አንዲትም ስንዝር ወደ ኋላ አላፈገፈጉም ነበር። ምንም እንኳን በርከት ያሉ ኮማንዶዎች ወደ ላይ መዝለቅ ቢችሉም የቋጠኙ ስር የመሸገው የኢትዮጵያ ወታደር ፋታ አልሰጣቸውም ነበር። አንድ የኢትዮጵያ ወታደር የሚተኩሳት ጥይት የአንድ ጣሊያን ወታደር ሞት ማለት ነበረች። ኢትዮጵያውያን ፍጹም እርግጠኛ ሆነው ኢላማቸውን መምታት ካልቻሉ አይተኩሱም። ለምንስ ዝም ብለው ይተኩሱ? የሶስት ጥይት ዋጋ አንድ ማስትሬዛ ብር በገባበት አንድ ብር ያንድ ወታደር የወር ደሞዝ በሆነበት ሁኔታ ኢትዮጵያውያን ተኩስ አቆሙና ጦራቸውን እየወረወሩ በጋሻቸው እየመከቱ በጣሊያኖች መሃል በመግባት የጠላትን ጦር አንገት በጎራዳቸው ይቀሉት ጀመር። በእንዲህ አይነት የኢትዮጵያውያን የጀግንነት ውጊያ የተደናገጠው የጣሊያን ጦር በእጁ ያለውን ከባድ መሳሪያ ጥሎ ቢያንስ አንገቱን ለማዳን ይሸሽ ነበር። ኢትዮጵያውያን የሚሸሸውን የጣሊያን ጦር እያሳደዱ ከአቢያዲ ሲያበሩት 8 ሻለቃ ጦር ወደ ወረዩ በመሸሽ ህይወቱን አትርፏል። በታህሳስ ወር ሁለተኛ አጋማሽ ላይ ጣሊያኖች የራስ ካሳንና የራስ ሙልጌታን ጦር በአውሮፕላን መደብደባቸውን ቀጥለዋል። ኢትዮጵያም ወገን በአብዛኛው በዚያ ኋላ ቀር አውሮፕላን መቃወሚያ ሲንጣጡ ቢውሉም የጣሊያን አውሮፕላኖች እንደ ሁልጊዜ በአስተማማኝ ከፍታ ላይ ስለሚበሩ ምንም የሚፈጠር ነገር አልነበረም። ጦራችን እስካሁን አንድ እንኳ የጠላት አውሮፕላን የመጣል በለስ አልቀናውም። አልፎ አልፎ ወታደሮች መጠናቸው የተለያየ ከጣሊያን አውሮፕላኖች ላይ የወደቁ ቆርቆሮዎች ይዘው ይበጡ ነበር። ይሄ የሚያሳየው ጦራችን የሚተኩሳቸው የአውሮፕላን መቃወሚያ ጥይቶች ከፍተኛ ጉዳት ባያደርሱም ኢላማቸውን ይመቱ እንደነበር ነው። በተጨማሪ የፋሽስቱ ጦር ጠቅላይ መምሪያ አልፎ አልፎ በምንጠልፈው ሬዲዮ እንደምንሰማው አውሮፕላኖቻቸው ከፍተኛ ጉዳት ደርሶባቸው በመከራ ወደ ጦር ሰፈር ይመለሱ እንደነበር አምነው ይናገሩም ነበር። ታህሳስ 9 ቀን ምሽት በጦር ሰፈራችን የተለመደው የክተትና የተነስ ነጋሪቶች ይጎሰሙ ጀመር። ከያባጫው ጥሩምባዎች ይነፋሉ፣ ከበሮች ይደለቃሉ። ይሄ ደግሞ ለሰራዊታችን ድንኳንህን ነቅለህ ተነስ፣ ወደፊት መጓዛችን ነው ማለት ነው። ወዴት? ማንም አያውቅም። ማንም ምንም አይጠይቅም። ከስከሳ ነጋሪት ጎሰሚያቸውን አስጠርተው ነጋሪቶች እንዲጎሰሙ አዘዙ። ቀጥለውም አንዱን ሽማቸውን ጠርተው ጦሩን ይዞ ቀድሞ እንደ ቀዳሚ ጦር እንዲሄድ አዘዙት። በቃ ራስ ከዚህ በላይ ስለ ጦራቸው መጨነቅ የለባቸውም። ይሄ በመቶ ሺዎች የሚቆጠረው ጦራቸው የሚንቀሳቀሰው በየግሉ ከራሱ ሹማምንት መኳንንቶችና የጦር አበጋዞች ጋር ራሱን ችሎ ነው። የአንዱ ደጃዝማች ጦር የሌላውን ደጃዝማች ጦር ተከትሎ፣ የአንዱ ፊታውራሪ ጦር የሌላውን ፊታውራሪ ጦር ጭራ ይዞ እየተከተለ ሌላውን የፊታውራሪ ጦር በጀርባው ደርቦ እንዲንዲ ያለ ያንዱ ሹም ጦር የሌላውን ሹም ጦር እየተከተለ መጨረሻ በሌለው አቋም እንዳባይ ወንስ እየተጠማዘዘ የቢጎርፎ ጦር ተያይዞ ያለምንም ቅንብርና ስነስርዓት ይነጉዳል። ወታደሮቻችን እንኳንቻቸውን እየነቀቀሉ እቃዎቻቸውን ይቋጥራሉ። እድለኞች ያላቸውን ቋጠሮ በከሱት አህዮቻቸው ላይ ይጭናሉ። እድለቢሶች የጭነት ከብቶቻቸው ባለፉት ቀኖች በወረዱት የቦምብ ዝናብ የሞቱባቸው የቀረች ንብረታቸውን በጀርባቸው አዝለው በጭንቅላታቸው ተሸክመው ጦራቸውን ተከትለው ይጓዛሉ። ትናንት ማታ ከአዲሱ የጦር ሰፈራችን ብንደርስም ጦራችን ማለቂያ በሌለው የጉዞ ሰንሰለት ተያይዞ ቢንቀሳቀስም ከሁለት ቀን በኋላም አሁንም አይቦታ ጦር ሰፈር ገና ድንኳኖቻቸውን ያልነቀሉ ወታደሮቻችን ከትግራይ ሽፍቶች ጋር የሞት ሽረት ትግል ያካሂዱ ነበር። ራስ ካሳ ከራስዩም ጋር በጋራ አንድ ድንኳን ሙዲሽ ከተባለች ቦታ ላይ አስተክለው አረፉ። ይቺ ተራራ ጫፍ ካምባላጌ እስከ መቀሌ ከተማ ድረስ እይታ ነበራት። ወታደሮቻችን የኛንም ድንኳን ከራሶቹ አጠገብ አቆሟት። የኛ ድንኳኖች ከቆሙበት ቦታ ስር የቡየ ወንዝ ተዘርግታ ትታያለች። ከዚህ ወንዝ ባሻገር በጥሩ የጦር ሜዳ መነጽር በሺዎች የሚቆጠሩ የጠላት አመዳም ድንኳኖች ማየት ይቻል ነበር። ሁለቱ ኢትዮጵያውያን ቴሌግራፊስቶች ባላቀሯን አንቴና ከኛ ድንኳን አለፍ ብላካለች አንድ ጉብታ ላይ አቆሟት። ሁለተኛው ቀን ታህሳስ 10 ቀን ከሩቅ የሚነግድ አውሮፕላን ድምጽ መስማት ጀመር። ድምጹ እየቀረበ በመጣ ቁጥር ወደ ሰማይ ብናንጋጥጥም ምንም ማየት አልቻልንም ነበር። ከጥቂት ደቂቃዎች በኋላ አንድ በግምት 14 ዓመት የሚሆነው የአባቱን ጠመንጃ ያዥ ሕፃን ከፍ ብለው የሚበሩትን የጣሊያን አውሮፕላኖች አሳየኝ። አዎ በጣም ከፍ ብለው በሰማይ ላይ የሚበሩት የጠላት አውሮፕላኖች እንደ ትንንሽ ነጠብጣቦች ሲያንጸባርቁ ቆይተው በግልጽ እይታ ውስጥ መግባት ጀመሩ። ከመቀሌ ተነስተው ወደ ደቡብ የሚበሩት እነዚህ አውሮፕላኖች አሰላለፍ አንድ አውሮፕላን ከፊት ሆኖ ከጀርባው እንደ ክንፍ በተዘረጋ መልኩ 12 ቀጥሎ 6 ቀጥሎ 3 በመጨረሻ 5 ሆነው ነው የሚበሩት። ወዴት ነው የሚበሩት? ወደ ደሴ። ንጉሠ ነገሥቱ ከደሴ ድንኳናቸውን ነቅለው ወደ ኮረም ጉዞ መጀመራቸውን ሰምተናል። ወደ አዲስ አበባ። ወደ አዲስ አበባ ከሆነ አዲስ አበባ ለአውሮፕላን የቦምብ ድብደባ ፍጹም ዝግጁ አልነበረችም። 27 የውጊያ አውሮፕላኖች ለግዳጅ ተሰማርተዋል። ጣሊያኖች ለመጀመሪያ ጊዜ እንዲህ ባንድ ጊዜ ይህን ያህል የውጊያ አውሮፕላኖች ለአንድ ድርጊት ሲያሰልፉ መቼም ለከፍተኛ ድርጊት መሆን አለበት። ብቻ ሁላችንንም የሆነ ነገር ወረረን። በእኔ ትዕዛዝ አንዱ ቴሌግራፊስት ቴሌግራፍ ከማስተላለፊያው መሳሪያ አጠገብ ቁጥጥ ብሎ የቴሌግራፉን ቁልፍ ተጫነው። ወዲያው የኤሌክትሮማግኔቱ ሞገድ ባየር ላይ መንጎድ ጀመረ። የውጊያ አውሮፕላኖችን ቀድሞ አዲስ አበባ መድረስ አለበት። ቲቪ አዲስ አበባን መጥሪያ ምልክታችን ነበረች። ወዲያው ቴሌግራፊስቱ መልእክት መቀበያ ቦታ ላይ ተቀምጦ አዲስ አበባ ይመልስ እንደሆነ መጠባበቅ ጀመረ። የኛ መቀበያ ማዳመጫችን ደንቁሯል። የመቀበያው መሳሪያ ድንጋይ አልቋል፣ ሞቷል። አዲስ አበባ ያለው ቴሌግራፊስት በቦታው ተቀምጦ እንደሚሰማን ተስፋ ከማድረግ በስተቀር ሌላ አማራጭ የለንም። መላክ እንችላለን። የመላኪያው መሳሪያ ዲናሞ በቤንዚን የሚሰራ ሞተር አለው። ያለማቋረጥ እየደጋገም ተጠንቀቁ፣ ተጠንቀቁ፣ 27 አውሮፕላኖች ወደ አዲስ አበባ እየበረሩ ነው ብቻ ያለማቋረጥ ለግማሽ ሰዓት ያህል አስተላለፉ። እኛ ይህን ስናስተላልፍ የጠላት አውሮፕላኖች ኮረምን አልፈው ነበር። ብዙ ቆይቶ እንደሰማሁት አዲስ አበባዎች የእኛን ማስጠንቀቂያዎች በትክክል ሰምተው አውሮፕላኖችን ቢጠብቁም አውሮፕላኖቹ ድርሽ ሳይሉ ቀሩ። ከሁለት ሰዓት በኋላ አውሮፕላኖቹ እንዳስተላለፋቸው ወደ መቀሌ ተመለሱ። ሁለት አውሮፕላኖች ግን ይጎሉ ነበር። ተመተውድከው ይሆን? ትላንት የጣሊያን ሬዲዮ ጣቢያ እንዳወራው በርካታ የጣሊያን ተዋጊ አውሮፕላኖች ባሸንጌ ሃይቅ አካባቢ በጉዞ ላይ የነበረውን የኢትዮጵያን ሰራዊት ክፉኛ እንደደበደቡት በጉራ አወራ። ማምሻው ላይ ከአዲሱ የደሴ ሬዲዮ ጣቢያ ጋር ግንኙነት አደረግን። ይቺ ሬዲዮ ጣቢያ የንጉሠ ነገሥቱ ሬዲዮ ጣቢያ መሆኗ ነው። የራዲዮ ጣቢያው ጦርነት ከተጀመረበት ቀን ጀምሮ ለመጀመሪያ ጊዜ የተቆለፈ መልእክት ለራስ ካሳ አስተላለፈች። በተቆለፈው መልእክቷም ንጉሠ ነገሥቱ በቅርቡ ወደ ሰሜኑ ጦር ግንባር ዘመናዊ መሳሪያ ከታጠቀው ጦራቸው ጋር በቤልጅየሞች የሰለጠነውን የክብር ዘባቸውን ይዘው እንደሚዘልቁ አሳወቁን። ቀጥለውም 1500 የሚሆኑ የጉራጌ ተወላጆች ከደሴ ጀምረው ወደ ኮረም ያም አልፎ ወደ አሸንጌ ሃይቅ የሚወስደው መንገድ ሌት ተቀን በመስራት ላይ መሆናቸውን ጨምረው አስረዱን። ሌሊቱን ሙሉ ጠንካራና ኃይለኛ መብራት ከታች ከጣሊያኖች የጦር ሰፈር በተወሰኑ ጊዜዎች ልዩነት ይበራብናል። ይኸው አይን የሚወጋ መብራት አልፎ አልፎ ወደ ድንኳኔም ዘልቆ ስለሚገባ መተኛ አልቻልኩም። በብዙ ትግልና ራስ ማባበል ሸለብ አደረገኝ። ወዲያው በህልሜ ወደ ትውልድ አገሬ ቼኮስሎቫኪያ የገባሁ ወይም እዚያ ያለው ይመስለኛል። በጣፋጩ ህልሜ ብዙ ሳልገፋበት አስደንጋጭ የነጋሪት ድምፅ ቀሰቀሰኝ። ቀስ በቀስ አካባቢን ስቃኝ ገና በመንጋት ላይ መሆኑን ተረዳሁ። የነጋሪቱም ድምፅ ተነሱ፣ ድንኳኖቻችሁን ንቀሉ ነበር። አዎ፣ እንዲህ ሳይነጋ በፊት ተነስተን ድንኳኖቻችንን ነቅለን ወደ መሸሸጊያችን ዋሻ መግባት አለብን። አለበለዚያ ፀሐይን ተከትለው እንዳሞራ የሰማዩ ጌታ የሚሆኑት የጣሊያን አውሮፕላኖች ሲሳይ መሆናችን ነው። ይኸው ሰሞኑን መቀሌ ያሉት የጣሊያን ጀነራሎች የራስ ምታት የሆነው በመቶ ሺህ የሚቆጠረው የራስ ካሳ ጦር የገባበት መጥፋት ጉዳይ ነው። ከድንኳኑ ስወጣ ከድንኳኑ በራፍ ላይ ሁለት ድንቅ ነገሮች ገጠሙኝ። አንደኛው ከብዙ ቀናት በኋላ በትልቅ ገበቴ አንበሳ ውሃ ሞልቶ አቀረበልኝ። ሰውነቴን ውሃ ይነካው ነው። መቼም አንበሳው ከእኩለ ሌሊት በፊት መነሳት አለበት። እታች ወንዝ ወርዶ ይህን ውሃ እንድታጠብ ሊያመጣልኝ። አይ አንበሳው ነገር! ሁለተኛው ደግሞ ምንጊዜም ልረሳው የማልችለው የኢትዮጵያ ተራሮች እይታ ነበር። ተራሮች በነጭ ጉም ተሸፍነው ላይ ሰማዩ ጥርት ብሎ ላየሰው ያለሁበት ተራራ ጭልጥ ባለ ውቅያኖስ ውስጥ ያለ ትንሽ ደሴት ይመስል ነበር። ነጭ ጉም ሁሉንም ሸለቆዎች ስለሸፈናቸው የአምባራዶም የተራራ ጫፍ ከውቅያኖስ ውስጥ የበቀለ ትንሽ ቋጥኝ ወይም ትንሽ ድንጋያማ ደሴት ይመስል ነበር። ያለ ወትሮው ፍጹም ጸጥ ያለ ሰላም ሰፍኖ ነበር። ገና አሁን ነው ዛሬ ታህሳስ 14 ቀን መሆኑ የታወቀኝ። የፈረንጆች ገና ዋዜማ አዎ፣ ዛሬ በመላው ዓለም ከዛሬ 2000 ዓመት በፊት የሰውን ልጅ ለማዳን የተወለደውን እግዚአብሔርን የፈጣሪ ልጅ ኢየሱስ ክርስቶስ የልደት በዓል ይከበራል፣ ይታወሳል። አዎ ዛሬ በዓለም ባሉ ቤተ ክርስቲያናት ሁሉ ሰላም ለሰው ልጆች ሁሉ እየተባለ ይጸለያል። ሰላም ለሰው ልጆች ሁሉ። ታዲያ በእነዚህ በመቶ ሺህ በሚቆጠሩ ባላገሮች መካከል እንደ ሰው ልጅ የሚቆጠር ጠፍቶ ነው ሰላም የተነሱት? ጥቂት ፋሽስቶች በሙሶሎኒ እየተመሩ ታሪክ ለመጻፍ ስለተመኙ ብቻ ይሄ ሁሉ ሰው ማለቅ አለበት? አዎ፣ ሙሶሎኒና ተከታዮቹ ታሪክ ይጽፋሉ። ግን እንደሚመኙት ሳይሆን የሚጽፉት ታሪክ በደም የተጨማለቀ በብዙ ሺህ የሚቆጠሩ የራሳቸውን ሰው ጭምር ያስጨፈጨፈ ምንጊዜም ቢሆን ማንም ይቅር የማይለውና ዓለም የማይረሳው ጥቁር ጠባሳ ታሪክ ነው። አሳፋሪ ታሪክ። ማታ በደጃዝማች አበራ ትንሽ ዋሻ ውስጥ እኔና ሁለቱን አውሮፓውያን ጓደኞችን አቶ ብራየርና ኮሎኔል ኮኖቫሎቭን ጨምሮ ተቀምጠናል። በዋሻ ውስጥ አንድ ትንሽ ሳጥን ላይ ነጭ ፎጣ ተነጥፎበት አንድ ከተለ ሌላ ጭራሮ ላይ የተነደፈ ጥጥ በታስኖባት በመጠኑም ቢሆን የገናን ዛፍ የምታስታውት ጭራሮ ተቀምጣለች። ወጥኛችን አቶ ብራየር በእውነት አስደንቆናል። ቀኑን ሙሉ ሲደክምባት ነው የዋለው። ሻማ በጦር ሰፈራችን ሲፈልጉሎ በመጨረሻ አንድ ቄስ ሁለት ጧፍ ስለለገሱት እነሱኑ አበራቸው። ደጃዝማች አበራ የራስ ካሳ ሁለተኛው ልጅ ለኛ የፈረንጆች ገና አንድ በግ ስላረደልን አሽከሮች አበሳስለው እስኪያመጡ ድረስ ጠጃችንን ይዘን እየተጫወትን ነው። ደጃዝማች አበራ ከዚህ ግብዣ በተጨማሪ በኮባ ቀጠል ተቀምጦ ስጦታዎች ሰጠን። በእውነቱ የአውሮፓውያንን ባህል አረሳም። እኔ ልክ እንደ ህፃን ልጅ እየቦረቅ ስጦታዬን በመጣደፍ ከፈትኳት። አንድ ፓኮ ሲጋራ ነበረች። በዚህ ጦር ሜዳ አንድ ፓኮ ሲጋራ ከሚሊዮን ብር ይበልጣል። አጨስኩ ሰነባብች ነበርና እየተጣደብ የመጀመሪያዋን ሲጋራ ለኮስኩ። እዚህ ሁሉ ጊዜ በኋላ ነበር ሌሎች የደረሳቸውን ስጦታ ለመቃኘት ቀና ያልኩት። ሁላችንም ተመሳሳይ ስጦታ ነበር የደረሰን። ሁላችንም ከመጠን በላይ ተደስተን ነበር። ሁለቱን ፍሬ አከታትዬ ካጨስኩ በኋላ ነበር ለደጃዝማች አበራ ታላቁን ምስጋናዬን ያቀረብኩለት። እንዲህ በደጃዝማች አበራ ዋሻ ተቀምጠን ጠጃችንን እየጠጣን ሲጋራችንን እያጨስን ስንጫወት ሁላችንም በትዝታ በጣም ርቆ ወዳለው አገራችን ነጉደን ዘመዶቻችንን እያስታወስ በትዝታ ባህር ተዘፍቀን ነበር የፈረንጆች ገናን ያከበርነው። እኛ እንዲህ በትዝታ ርቀን ከጦር ሰፈራችን ራቅ ብሎ አልፎ አልፎ ዱ ዱ ዱ የሚሉ የተኩስ ድምጾች እንሰማለን። እዚህም የትግራይ ሽፍቶች ለዘረፋ ይመጣሉ። ምን ያርጉ? ጣዳኖች በመሳሪያና በገንዘብ ይረዷቸዋል። ለዚህም መሰለኝ በደጃዝማች አበራ ዋሻ ደጃፍ ላይ ሁለት አነስ አነስ ያሉ መትረየሶች የተጠመዱት። የትግራይ ሽፍቶች ብዙ ጊዜ በድፍረት እስከ ጦር ሰፈራችን እምብርት ድረስ ዘልቀው ለመዝረፍ ሞክረዋል። ሽፍቶችን ከሌላው የባላገር ወታደር መለየት አስቸጋሪ ነው። ሽፍቶቹም ልክ እንደ ባላገሮቹ ወታደሮች ሁሉ የሚለብሱት ያደፈ ሸማ ነው እና በመጀመሪያ እይታ ማንም ሰው ሽፍቶች መሆናቸውን መገመትም መለየትም አይቻለውም። በገናለት እንኳን በሰሜኑ የጦር ግንባር ሰላም የለም። ወዳበራ ዋሻ አንድ አሽከር እያለከለከ መጥቶ በነጠላው ጫፍ አፉን ሸፍኖ ለደጃዝማች አበራ በጆሮው የሆነ ነገር ሹክ አለው። አፍን በነጠላ በለበሰው ሻማ ጫፍ ሸፍኖ ማውራት የኢትዮጵያ ፕሮቶኮል ያስገድዳል። ምን ተፈጠረ ብዬ ጠየቅኩ። ደጃዝማች አበራ እንዳስረዳን የማለዳውን ጥቅጥቅ ያለ ጉም ተጠቅመው የጣሊያን ወታደሮች ወደ አፍጎላ መጠጋታቸውን፣ በአምባራዶም ተራራ ላይ ያለው የደጃዝማች ወንደሰን ጦር ድጋፍ እንደሚፈልግ፣ ቀጥሎም ሳቅ እንደማለት ብሎ ወንደሰን ምናልባት ጣሊያኖች ጥቃት ይሰነዝሩ ይሆናል ብሎ ስጋት ይዞታል አለን። ይሁን እንጂ በሚቀጥሉት ሁለት ቀናት ጣሊያኖች ጥቃት ሳይሰነዝሩ ቀሩ። ከሰዓት በኋላ ደጃዝማች ወንደሰን አባቱን ጥየቃ ወደ ሰፈር መጣ። ይህን የሰማነው ራስ ካሳ የላኩት አሽከር ወደ ዋሻው ማለትም ከፍተኛ መኳንንት ወደሚሰበሰቡበት ዋሻ በአስቸኳይ ደርሰን ከደጃዝማች ወንደሰን ፊት እንድንቀርብ ትዕዛዝ ያደርሰን ነበር። ለምን እንደተፈለግን ለማወቅ እየጓጓን በችኮላ ወደ ዋሻው አመራን። ከራሶቹ ዋሻ እንደደረስ ወጣቱ ደጃዝማች በጉጉት ያለ ትዕግስት እንደሚጠብቀን ተነገረንና ደጃዝማች ወንደሰን ወደ ተቀመጠበት ቦታ ከዋሻው በራፍ እልፍ ብሎ ዝቅ ወዳለው ቦታ ወረድ። ደጃዝማች ወንደሰን እንደተቀመጠ በጉልበቶቹ መሃል መሬት ላይ የተደገፈ የሆነ ሞላላ ነገር ይዟል። የኔ ወታደሮች እቺን ነገር አንጥተው ሰጡኝ አለ። ኢትዮጵያውያንን ባህል ማለት ሁለት ሰዎች ሲገናኙ ረዘም ላለ ጊዜ የሚለዋወጡትን ሰላምታ በመጣስ በጉልበቶቹ መሃል ደግፎ የያዘውን ሞላላ ነገር አሳየን። ቦምብ ነው አለ ኮሎኔል ኮናቫሎቭ። ወዲያው ቦምቡን ባይኑ እየቃኘ በመቀጠል የታደረጋችሁት ጭንቅላቱ ላይ ያለውን ድቡልቡል ነገር ማፈንጃውን ሲል ጠየቀ። ጉማች ግንድ የምትመስለው ነገር ሙሉ በሙሉ በቦምብ መርዝ የተሞላች ነች። ይሁን እንጂ የብረት ልብሷ በፈነዳች ጊዜ ወፍራሙ ብረት ወደ ብዙ ቁርጥራጭ ብረትነት በመለወጥ ነው ያገኘውን ሁሉ የሚገነጣጥለው የሚሰነጣጥቀው። የቦምቡ ወፍራም የብረት ካፖርት ይቀራል። ወጣቱ ደጃዝማች በብልጠት ይስቃል። ደጃዝማች ወንደርሰን በጉልበቱ መሃል የያዘው ሞላላ ነገር ጣሊያኖች በአውሮፕላኖቻቸው የሚወረውሩት ቦምብ እንደሆነ አሳምሮ ያውቃል። ወዲያው ፊቱን ወደ አሽከሮቹ ሲያዞር ሁለቱ አሽከሮቹ የቦምቡን የብረት ልብስ አመጡለት። በሁለቱ አሽከሮች እየተረዳ ቦምቡን ወደ ልብሱ ሊከት ሞከረና የሆነ ነገር ትዝ ብሎት ወደ ኪሱ ገብቶ ውጥ የሚያህለውን የቦምቡን ማፈንጃ ከኪሱ አወጣ። ወንደርሰን በቀጥታ ማፈንጃውን በቦምቡ አናት ላይ እየሸረበ ካስገባ በኋላ ቦምቡን እንደነበረ ለመመለስ ትግሉን ሲቀጥል ትንሹ ደጃዝማች አበራ እንደቆመ ወንደርሰን ሊፈነዳ ይችላል እኮ አለው። ትልቁ ደጃዝማች ታናሽ ወንድሙን በፌዝ መልክ እያየ ሳቃለና ሊፈነዳ ይችላል ያበራን ቃል ደገመና በመቀጠል ለምን አሁን ይፈነዳል? ሲወረውሩ ያልፈነዳ አለና መቅጠሙን ቀጠለ። ቀጥሎም እውነቱን ንገረኝ ካልከኝ ልንገርህና የኔ ሰዎች ያገኙት ከሳምንት በፊት ነበር። ካመጡት ቀን ጀምሮ ሁሌም ይዤው ነው የምዞረው። ደግሞ ሁለት ቀንና ሌሊት መከራዬን አይቼ ነው እንዲህ የፈታታሁት አለ በታላቅ ኩራት። ደጃዝማች አበራ ወደ ሰፈር ስንመለስ አንድ ምንጊዜም የማርሳውን የታላቅ ወንድሙን ግድየለሽነት አሳሰበኝ። ወንደርሰን የማይገነዘበው ነገር ቢኖር እዚህ ዋሻ ውስጥ ይህ ቦምብ ቢፈነዳ በሰሜኑ ጦር ግንባር አሉ የተባሉትን ራሶች፣ ደጃዝማቾች፣ ፊታውራሪዎች ያጠፋ መቻሉን ነው። ብቻ ምን አለፋ ሰራዊታችንን ያለ መሪ ሊያስቀረው እንደሚችል አይገነዘብም አለኝ። እውነቱን ነበር። ይህ ቦምብ በዚያ ዋሻ ቢፈነዳ ኖሮ ያንን ሁሉ የጦር አበጋዝ በአንድ ጉድጓድ ይቀብረው ነበር። ጦራችንም ያለ መሪ የውጊያ ብቃቱና ወኔው ይወድቅ እንደነበር ጥርጥር የለውም። በኋላ እንደሰማሁት በደቡቡ የጦር ግንባር አንድ አሜሪካዊ ዶክተር፣ የራስ ነሲቡ ጦር ዶክተር፣ እንዲህ ከአንድ ካልፈነዳ ቦምብ ጋር ሲጫወት ፈንድቶበት ሞቷል።
ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንኑ ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህና አምሹ።